Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. ቫቲካን ራዲዮ በኢትዮጵያ የሰዓት አቆጣጠር ጠዋት ከአንድ ሰዓት እስከ አንድ ሰዓት ተኩል በ9650 ኪሎ ሄርትስ ወይም በ31 ሜትር ባንድ ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ11625 ኪሎ ሄርትስ ወይም በ26 ሜትር ባንድ በ13765 ኪሎ ሄርትስ ወይም በ22 ሜትር ባንድ የቅድስት መንበር ዜናዎችንና የተለያዩ ዓለማዊ መረጃዎችን ይዞ ይቀርባል። አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የአርብ የሐምሌ 7 2009 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ መከታተል ያስችላችሁ ዘንድ የዛሬውን ቀን ዝግጅታችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሐምሌ 4 2009 ዓ.ም የሚበልጥ ፍቅር በሚል አርዕስት አዲስ ሐዋርያዊ መልእክት ለንባብ ማብቃታቸው ይታወቃል። የዚህን መልእክት ይዘት በቅድሚያ ወደ እናንተ አድማጮቻችን ጆሮ የምናደርሰው ቀዳሚ ዘገባችን ይሆናል። የቬንዙዌላ ብፁዓን ጳጳሳት በአሁኑ ወቅት በሀገሪቷ ያለው መንግሥት በሕዝቡ ላይ ጭቆና እያደረሰ በመሆኑ የተነሳ ይህንን ተግባር እንደሚቃወሙ መግለጻቸውን፣ በየመን በርካታ ሰዎች ለረሃብና ለኮሌራ በሽታ መጋለጣቸውን የተባበሩት መንግሥታት ድርጅት ማሳወቁን የሚገልጹ ዜናዎችን በቅደም ተከተል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉን ከወዲሁ እንጋብዛችኋለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ የጴጥሮስን ሐዋርያው መንበር እንዲይዙ የተመረጡ 266ኛው የካቶሊክ ቤተ ክርስቲያን ሊቃነ ጳጳሳት መሆናቸው ይታወቃል። ቅዱስነታቸው ይህ ሐዋርያዊ ሥልጣን ወይም ኃላፊነት በሚፈቅድላቸው መሠረት በራሳቸው ተነሳሽነት በሐምሌ 4 2009 ዓ.ም በላቲን ቋንቋ ማዮሬም ሀቅ ዲሌክሲዮኔም በአማርኛው በግርድፉ ሲተረጎም የሚበልጥ ፍቅር በሚል አርዕስት ይፋ ባደረጉት ሐዋርያዊ መልእክታቸው እንደ ተለመደው ለእምነታቸው ሲሉ ነፍሳቸውን አሳልፈው በመስጠት ደማቸውን በታላቅ ሰማዕትነት ላፈሰሱ ሰማዕታት ከሚሰጠው የሰማዕትነት ማዕረግ በተጨማሪ ለየት ባለ ሁኔታ የእግዚአብሔር ታማኝ አገልጋይ በመሆን ነፍሳቸውን ለዚህ አገልግሎት በመሥዋዕትነት አቅርበው ያለፉ ሰዎች ሕይወታቸውን ለዚህ አገልግሎት በገዛ ፈቃዳቸው አሳልፈው በመስጠታቸው የተነሳ እነርሱን እንደ ሰማዕት አድርጎ ለመፈረጅ የሚያስችል አዳዲስ መስፈርቶችን ያካተተ ሐዋርያዊ መልእክት መሆኑንም ለመረዳት ተችሏል። ይህ በላቲን ቋንቋ ማዮሬም ሀቅ ዲሌክሲዮኔም በአማርኛው በግርድፉ ሲተረጎም የሚበልጥ ፍቅር በሚል አርዕስት በሐምሌ 4 2009 ዓ ም የታተመው የቅዱስነታቸው ሐዋርያዊ መልእክት መሠረቱን ያደረገው ሰው ሕይወቱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም በሚለው በዮሐንስ ወንጌል በምዕራፍ 15 ቁጥር 13 ላይ በሚገኘው ጥቅስ ላይ በሚገኘው በጌታችን በኢየሱስ ክርስቶስ ቃል ላይ መሠረቱን ያደረገ እንደሆነም ለመረዳት ተችሏል። በተጨማሪም ይህ ሐዋርያዊ መልእክት ፈርጀ ብዙ የሆኑ ስልታዊ ቋንቋዎችን ተጠቅሞ ለእምነት ሲባል በሚከፈለው የደም መሥዋዕትነት መካከልና በገዛ ፈቃዳቸው ሕይወታቸውን ለእግዚአብሔር አገልግሎት ይውል ዘንድ አሳልፎ የሰጡ ነገር ግን የደም መሥዋዕትነት ያልከፈሉ ሰዎች መካከል ያለውን የዓላማ ትስስር ለመግለጽ ያመች ዘንድ ስልታዊ የሆኑ ቋንቋዎች የሚታዩበት ሐዋርያዊ መልእክት ሲሆን፣ ለምሳሌም ሕይወትን በስጦታ መልክ ማቅረብ በሚለው አመለካከትና የደም መሥዋዕትነት መክፈል በሚለው አመለካከት መካከል ያለውን ትስስር የሚገልጹ አምስት መሠረታዊ የሆኑ መመዘኛዎችም ተካተውበታል። ክቡራንና ክቡራት አድማጮቻችን፣ በመቀጠል የዚህን ሐዋርያዊ መልእክት ሙሉ ይዘቱን እንደሚከተለው እናቀርብላችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። በላቲን ቋንቋ ማዮሬም ሃክ ዲሌክሲዮኔም፣ በአማርኛው በግርድፉ ሲተረጎም የሚበልጥ ፍቅር። እነዚህ የጌታችን የኢየሱስ ክርስቶስን ፈለግና አስተምሮ በመከተል በፈቃደኝነትና በነጻነት ሕይወታቸውን ለሌሎች መሥዋዕት አድርገው ያቀረቡ ይህንንም ዓላማቸውን እስከ ለተሞታቸው ድረስ የጠበቁ ሰዎች ለየት ያለ ትኩረትና ክብር ይገባቸዋል። ይህ በጀግንነት የሰውት ሕይወታቸው በፍቅር ታጭቶና ተደግፎ እውነታን በመግለጽ ሙሉና ምሳሌያዊ በሆነ መልኩ ኢየሱስን በመምሰላቸው የተነሳ ነው። ደማቸውን በማፍሰስ ለተሰዉ ሰማዕታትና እንዲሁም የክርስትናን ሥነ ምግባራት ጀግና ሊያስብል በሚችል ደረጃ ጠብቀው ለኖሩ ሰዎች የክርስቲያን ማኅበረሰብ አድናቆቱን በእርግጠኛነት የሚችራቸው በዚሁ ምክንያት ነው። የቅዱሳንን ሕይወት ሁኔታ በሚመረምረው በቅድስት መንበር ስር የሚተዳደር ማኅበር ድጋፍና አዎንታዊ ምክር እንደ አውሮፓውያኑ የቀን አቆጣጠር በመስከረም 27 2016 ዓ.ም በተደረገው ድኅረ ጉባኤ ላይ የብጽሕና ማዕረግ የሚገባቸው ክርስቲያኖች ሕይወት ጥንቃቄ በተሞላ መልኩ ተጠንቶ የሚከተሉት የመመዘኛ መስፈርቶች ወይም ደንቦች ተቀምጠዋል። አንቀጽ 1 ሕይወትን መሥዋዕት አድርጎ ያቀረበ የአንድ ግለሰብ የብጽሕና ወይም የቅድስና ማዕረግ አሰጣት ሂደት የደም መሥዋዕትነት ከከፈለ ግለሰብ በተለየ ሁኔታ ይጠናል። አንቀጽ 2 ለአንድ የእግዚአብሔር አገልጋይ ለነበረ ግለሰብ የብጽሕና ማዕረግ ለመስጠት የሚደረገው ሂደት ትክክለኛና ውጤታማ ይሆን ዘንድ ይህ የሕይወት መሥዋዕትነት ከዚህ በታች ለተጠቀሱ መመዘኛዎች መልስ ሊሰጥ ይገባል። ሃሌታውሃ በነጻነትና በፍላጎት ሕይወትን መሥዋዕት አድርጎ ማቅረብና በላቲን ቋንቋ ፕሮፕተር ካሪታተም፣ በአማርኛው በግርድፉ ሲተረጎም ሕይወትን መሥዋዕት አድርጎ ማቅረብ፣ ይህም ማለት የጌታ ታማኝ አገልጋይ በመሆኑ የተነሣ በቅርቡ የደም መሥዋዕትነት እንደሚከፍል እያወቀ ሕይወቱን በእርግጠኛነት ለዚሁ አገልግሎት የሰጠ ሰው። ለ ሕይወትን ለመሥዋዕትነት ማቅረብና ያለ ጊዜው የደም መሥዋዕትነት መክፈል በሚሉት ቃላት መካከል የጠበቀ ግንኙነት ካለ። ሐመርኋ ሕይወቱን መሥዋዕት አድርጎ ከማቅረቡ በፊት ቢያንስ የተለመዱ ክርስቲያናዊ ሥነ ምግባራትን የጠበቀና እነዚህን ክርስቲያናዊ ሥነ ምግባራትን እስከ ለተሞቱ ድረስ የጠበቀ ሰው። መ ቢያንስ ከዚህ ዓለም በሞት ከተለየ በኋላ ቅድስናውን የሚገልጹ ምልክቶችና ስም ወይም ዝና ያተረፈ ሰው ከሆነ። ሰ ይህ የእግዚአብሔር አገልጋይ ከዚህ ዓለም በሞት ከተለየ በኋላ በእርሱ አማላጅነት አማካይነት የሚፈጸሙ ተአምራት ለብጽሕና ማዕረግ አሰጣት ሂደት በጣም ያስፈልጉታል። አንድ የእግዚአብሔር አገልጋይ የሆነ ሰው ሕይወቱን በስጦታነት መሥዋዕት አድርጎ ያቀረበ ሰው የተገባና ለብጽሕና ማዕረግ ብቁ ለመሆን ቀደም ሲል የተዘረዘሩትን 5 መመዘኛዎችን ሊያሟላ ይገባዋል። በተለያዩ ሀገረ ስብከቶች ውስጥ አንድ የእግዚአብሔር አገልጋይ የሆነ ግለሰብን የተመለከቱ መርሆች ከዚህ ቀጥሎ የሚገኘውን ጥያቄ መመለስ ይገባቸዋል። ይህ የእግዚአብሔር አገልጋይ የነበረ ግለሰብ ሕይወቱን በጀግንነት ለሞት አሳልፎ የሰጠው ልዩ በሆነ መንገድ የእግዚአብሔር መለኮታዊ ፍቅር ስለነበረውና ወይም ደግሞ ክርስቲያናዊ የሆኑ ሥነ ምግባራትን በመጠበቅ እነዚህንም ክርስቲያናዊ ሥነ ምግባራትን በመጠበቁ የተነሣ በሕይወት እያለ በሕይወቱ የተለያዩ መሥዋዕትነትን በመክፈሉ የተነሣ ነው ወይ የሚለውን ጥያቄ ከግምት ያስገባ መሆን ይኖርበታል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሐምሌ 4 2009 ዓ.ም የሚበልጥ ፍቅር በሚል አርዕስት ያሳተሙትን ሐዋርያዊ መልእክታቸውን ነበር ያስደመጥናችሁ። አብራችሁን በመሆን ስለ ተከታተላችሁን ከልብ እናመሰግናለን።
ድርፓና ቆጣጥር ሐምሌ 12 እና ሐምሌ 13 ቀን 2017 ዓመተ ምህረት ቅይጡ የጋራው የክሮአቲያ ካቶሊካውያንና የሰርቢያ ኦርቶዶክሳውያን ድርገት በአገረ ቫቲካን በቅድስት ማርታ ሕንጻ በሚገኘው የጉባኤ አዳራሽ 6ኛው አውደ ጉባኤ በጳጳሳዊ የሥነ ታሪክ ተመራማሪ ኮሚቴ ሊቀመንበር አባ በርናርድ አርዱራ ተመርቶ መካሄዱ የቅድስት መንበር የዜናና ሕትመት ክፍል መግለጫ አስታወቀ። ይህ የተካሄደው አውደ ጉባኤ የዛ ጋብሪኤል ሊቀ ጳጳስ የነበሩትን የብፁዕ ካርዲናል አሉይዚየ ስቴፒናች ድርፓን አቆጣጠር ግንቦት 8 ቀን 1898 ዓመተ ምህረት በክራሲች የተወለዱ ድርፓን አቆጣጠር የካቲት 10 ቀን 1960 ዓመተ ምህረት በተወለዱባት ከተማ በሰማያዊ ቤት የተወለዱ ድርፓን አቆጣጠር በ1998 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ አማካኝነት ኩላይት ቤተክርስቲያን ብጽና ያወጀችላቸው ተክለሰብነት ላይ ያማከለ እንደነበርም የገለጠው የቅድስት መንበር ዜናና ሕትመት ክፍል መግለጫ አክሎ ካርዲናል ብፁዕ ስቴፒናች ድርፓን አቆጣጠር ከ1937 ዓመተ ምህረት እስከ 1960 የዛጋብሪያል ሊቀ ጳጳስ በወቅቱ የመጀመሪያ ወጣት ብፁዕ ካርዲናል ለመሆን እየበቁ መሆናቸውንም በማስታወስ በተካሄደው አውደ ጉባኤም የክሮአቲያ ብፁዓን ጳጳሳት ጉባኤን በመወከል እየተሳተፉት የዛጋብሪያል ሊቀ ጳጳሳት ብፁዕ ካርዲናል ጂሲፕ ቦዛኒች፣ የፓዜጋ ጳጳስ ብፁዕ አቡነ አንቶን ስኮቭሪቼዩች፣ የሞስታርና ድቭኖን ጳጳስ ብፁዕ አቡነ ራትኮ ፕሪች፣ የክሮአቲያ የሥነ ታሪክ ተቋም አባላት የታሪክ ሊቃውንት ዩሪ ክሪስቶና ማሪዮ ያረብ ሲሆኑ የሰርቢያ ኦርቶዶክሳዊት ቤተ ክርስቲያን ቅዱስ ሲኖዶስን በመወክል የተገኙትም የሞንቴኔግሮና ሊሮ ሊቶራለ ሜትሮፖሊታ አምፊሎሂየ፣ የዛጋብሪያ ሉቢያና ሜትሮፖሊታ ፖርፊሪዮ፣ የኖቪድ ሳድናባክ ጳጳስ ብፁዕ አቡነ ኢሬኔይ፣ የፓክሪችና የስላቮኒያ ሰበካ ጳጳስ ብፁዕ አቡነ ጆቫን፣ እንዲሁም በተባበሩት መንግስታት የትምህርት የሥነ ምርምርና የባህል ጉዳይ ተንከባካቢ ድርጅት የሰርቢያ ልዑከ መንግሥት ፕሮፌሰር ዳሪኮ ታስኮቪች መገኘታቸው አስታውቀዋል። ይህ በክሮአቲያ የካቶሊካዊት ቤተ ክርስቲያንና የሰርቢያ ኦርቶዶክሳዊት ቤተ ክርስቲያን ቅይጡ የጋራው ድርገት 6ኛው አውደ ጉባኤ በአገረ ቫቲካን እንዲካሄድ በመመኘት የሰርቢያ ኦርቶዶክሳዊት ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ ኢሪናይ ለቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ያቀረቡት ጥያቄ አዎንታዊ ምላሽ ተሰጥቶበት በቅድስት ማርታ ሕንጻ ሊካሄድ በመብቃቱና እንዲሁም የሁለቱ አብያተ ክርስቲያን ቅይጡ የጋራው ድርገት እንዲቋቋም በማድረጋቸውንም ምክንያት ተጋባያኑ ቅዱስ አባታችንን በማመስገን ሁሉም የቅይጡ ድርገት አባላት የካርዲናል ብፁዕ ስቴፒናች ተክለሰብነት በዳግመ ንባብ ላይ በማተኮር ያንን ብፁዕ ተብለው እንዲታወጁም የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሐዋርያዊ ኃላፊነት መሆኑን በመታመን እያንዳንዱ አብያተ ክርስቲያን ብፅዕና ከዛም ቅዱስ ብሎ ለማወጅ የሚከተለው የገዛ ራሱ መመዘኛዎች እንዳሉት ሙሉ በሙሉ እያስተዋለ ወንድማዊና ልባዊ መቀራረብ የታየበት በሙሉ ነጻነት ውይይት የተካሄደበት እንደነበረም የቅድስት መንበር የዜናና ህትመት ክፍል መግለጫ ይጠቁማል። አሁንም በክሮአቲያ ካቶሊካዊትና በሰርቢያ ኦርቶዶክሳዊት ቤተክርስቲያን መካከል የሐሳብና የአመለካከት ልዩነት እንዳለ ሲገለጥ የዚሁ የጋራው ቅይጥ ድርገት አባላት የድርገቱ ሥራ በክልሉ በአንደኛው የዓለም ጦርነት ወቅትና ብሎም በ1960 ዓመታት ብፁዕ ካርዲናል ስቴፒናች ያረፉበት ዓመት ወቅት የነበረው ታሪክና ተጨባጭ ሁነት በጥልቀት ግንዛቤ እንዲኖር ማድረጉንም በእርግጠኝነት በማስመር በዚያ እጅግ አስቸጋሪ ታሪክና ውጥረት በተሞላበት ወቅት በሕይወት የነበሩት በክልሉ የካቶሊካዊት ቤተክርስቲያን ጳጳስ ሕይወትና ታሪክ ሐዋርያዊ አገልግሎታቸውን በጥልቀት በማንበብ በዚህ ዙሪያ ከተለያዩ አካላትና ምሁራን ስለ ጉዳዩ የሚሰጠው ትንተናና ንበት አቋም የመውሰዱን ጉዳይ የአመለካከትና የአስተሳሰብ ልዩነት በጠቅላላ በሁለቱ አብያተ ክርስቲያን መካከል ያለው የዚያ ያለፈው ታሪክ ትንተናና ንበት የተለያየ መሆኑ የሚያሳይ ተጨባጭ አብነት መሆኑ የቅድስት መንበር የዜናና ህትመት ክፍል መግለጫ ያመለክታል። በካርዲናል ብፁዕ ስቴፒናክ ህይወት ዙሪያ የሚደረግ ጥልቅ ምርምርና በታሪክ ሁሉም አብያተ ክርስቲያን አስከፊ ስደትና ስቃይ እንደደረሰባቸው ከሁለቱ አብያተ ክርስቲያን ጎራም የደም ሰማዕትነት መከፈሉ መጋቢያንና መእመናን እምነቴን አልክድም በማለት ለህልፈት መዳረጋቸው የተረጋገጠ ነው። ስለዚህ ሁለቱ አብያተ ክርስቲያን ከዚህ በመንደርደር የድርገቱ ሁሉም አባላት በማስተዋል የጋራ ታሪካውያን ድርሳናት በማቅረብ ዝክረ ሰማዕታቱን ለመጋራት ቅይጥ የጋራው ድርገት እቅድ እንዳለው ከተካሄደው የጋራው አውደ ጉባኤ ለመረዳት መቻሉንም የቅድስት መንበር የዜናና ህትመት ክፍል መግለጫ አስታወቀ።
ማጮች አሁን የምትከታተሉት ካለፈው ዝግጅታችን የቀጠለ ነው።
የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ጠቅላይ ጸሐፊ ክቡር አባ ሀጎስ ሃይሽ በበኩላቸው በጠቅላይ ጽሕፈት ቤቱ ከብፁዕ አቡነ ስዩም ጋር በቅርበት መስራታቸውን ገልጸው በነበራቸው ኃላፊነትም አዲሱ ጳጳስ ለስራና ለአገልግሎት ያላቸውን ትጋት መስክረዋል።
በኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት ምክትል ጸሐፊ፣ የሐዋርያዊ ሥራ ዳይሬክተር፣ በኢትዮጵያ የጳጳሳዊ ተልእኮ ማኅበራት ዳይሬክተርና የብፁዕ አቡነ አብርሃም የመቄ ሀገረ ስብከት እንደራሴ ሆነው በትጋት የአገልግሎት ኃላፊነታቸው እየተወጡ የነበሩበት ሁኔታ ነው። በርዕሰ ሊቃነ ጳጳሳት ፍራንሲስ የሆሳና ሀገረ ስብከት እረኛ የሆኑ ዘንድ እየተጠሩ ብፁዕ አባታችን አቡነ ስዩም ይህ ከፍተኛ የአገልግሎት ኃላፊነት ከታላቅ ፍርሃትና ትህትና ነው የተቀበሉት። ስለዚህም ነው የአንተ ፍቃድ ይሁን በማለት ራሳቸውን በእግዚአብሔር መለኮታዊ ጥበቃና አመራር ስር በማኖር የእረኝነት የአገልግሎት ኃላፊነት የተቀበሉ። ብፁዕ አቡነ ስዩም ሕይወታቸው በሙላት ለክህነታዊ አገልግሎት የሰጡ ታማኝ የእግዚአብሔር አገልጋይ መሆናቸውን እንመሰክራለን። ይህንንም ሕይወት ነው በዚህ ሀገረ ስብከትና ከወንድሞቻቸው ጳጳሳት ጋር በህብረት ስራውን እያበረከቱ እንዲቀጥሉ እግዚአብሔር የጠራቸው።
በመጨረሻም ብፁዕ አቡነ ስዩም በህዝብ ፊት ቀርበው የአገልግሎቱን ኃላፊነት ሲቀበሉ በእግዚአብሔር በመታመን በፍጹም የአገልግሎት መንፈስ እንደሆነ ገልጸው ሁሉም በጸሎት ይደግፋቸው ዘንድ በትህትና ጠይቀዋል።
እግዚአብሔር ወዶና ፈቅዶ በዚች በተቀደሰች ቦታ ክብሩን እንድንመሰክር እድል ስለሰጠን ክብርና ምስጋና ለእግዚአብሔር ይሁን። አሁን በፊታችሁ የቆምኩት ሁላችሁንም ላመሰግን ነው። የሲመተ ጵጵስና ዜና ከተሰማበት ጊዜ ጀምሮ እስከ ዛሬ ድረስ እየተደረገልኝ ያለው መልካም ምኞትና እንዲሁም የአክብሮት አቀባበል በጵጵስና ስነ ስርዓት ለኔ እና ለሰበካው ትልቅ በረከት ነው። በጾ ካርዲናል ብርሃነ ኢየሱስና በዚህ የተገኛችሁት ብፁዓን ጳጳሳት ይህንን ታላቅ እግዚአብሔርን ጸጋ እና የቤተክርስቲያን አደራ ስረከብ ላደረጋችሁልኝ ሁሉ እግዚአብሔር ይስጥልኝ። ብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት ፍራንቼስኮስ በሆሳና ዋዜማ በ2009 ማለት ነው ማዚያ 30 ይህንን ታላቅ የቤተክርስቲያን ኃላፊነት አደራ ሲሰጡኝ እጅግ ከብዶኝ ነበር። እኔም ለእግዚአብሔር ምላሽ የሰጠሁት ጌታ ሆይ ያንተ ፈቃድ ይሁን በሚል ነው። ምስጢረ ክህነትን ስንቀበል ለምን፣ የት፣ ወዴት እንደምንሄድ የእግዚአብሔር ፈቃድ እንጂ የእኛ ምርጫ ስላልሆነ እኔም ለዚህ ሁሉ የእግዚአብሔር ፈቃድ ይሁን ብያለሁ። ይህ የኃላፊነት ቦታ እድሜ፣ እውቀትና ልምድ የተካኑ አገልጋዮች የሚጠይቅ ቦታ መሆኑ አያጠያይቅም። ለዚህም የአገልግሎት ኃላፊነት በእግዚአብሔር እርዳታና ጸጋ ካልሆነ በቀር በአቅምና በችሎታ የሚከናወን አይደለም። ስለዚህ የእግዚአብሔር ጸጋና የእናንተ የጸሎት እገዛ ካልታከለበት ይህንን ኃላፊነት አንድ እርምጃ ወደፊት ማስኬድ ሊከብድ ይችላል። ስለዚህም አደራ የምላችሁ በጸሎታችሁ፣ በምክራችሁ፣ በእገዛችሁ፣ በድካሜም ይሁን በጥንካሬ ከኔ እንዳትለዩኝ አደራ እላለሁ። እንደምታውቁትና እንደሰማችሁትም እኔ የመቂ ሀገረ ስብከትና የኮንሶላታ አባቶች ማህበር እና የሁሉም የመቂ አካባቢ መምናን እና የካቶሊክ ቤተክርስቲያን ውጤት ነው። ዛሬ ባለሁበት ህይወት የመቂ ሀገረ ስብከት ባለውለታዬ ነው። ባሪሲ ዞን በጎሎልቻ ጮሌ ወረዳዎች ያሉ ህዝቦች በተለይም ካቶሊክ መምናንና ወንድሞች፣ በወረጉ ደካዲማ መንደር የካቶሊክ አማንያን አባላት፣ ትንሽ መንደር መሆኗ ቢታወቅም የኮንሶላት አባቶች አገልግሎት፣ የመምናኑ ለሃይማኖቱ ያለው ጽናት ለዛሬ የክህነት አገልግሎት መሰረት ስለሆነኝ ሁላችሁንም ከልቤ አመሰግናለሁ። ለዚህ ያደረሱኝ ውድ ቤተሰቦቼን፣ አባዬን ነፍሱን እግዚአብሔር በገነት ያኑርልኝ፣ እማዬን ዛሬ በመካከላችን አለች፣ ወንድሞቼና እህቶቼን እንዲሁም በቀጥታም ሆነ በተዘዋዋሪ በጸሎት እና በምክር ላደረጉልኝ ቤተዘመዶቼ ከቅርብም ሆነ ከሩቅ የመጡትን እግዚአብሔር ይባርካችሁ እላለሁ። በዚህ አጋጣሚ ነፍሳቸውን በገነት ያኖርልኝና ብፁዕ አቡነ ዮሐንስ ወልደ ጊዮርጊስ የመቂ አገረ ስብከት የመጀመሪያ ጳጳስን አመሰግናለሁ። በመቂ ንውዘራ ክህነት ትምህርት ቤት ከገባሁበት ጀምሮ ከዚያም አዲስ አበባ ካፖችን የፍልስፍናና የነገረ መለኮት ተቋም ትምህርቴን ስታጠናቀቅ ድረስ የብፁዕነታቸው የቅርብ ክትትልና እገዛ አልተለየኝም ነበር። በ1995 ምስጢረ ክህነትን ሰጥተውኝ ለዛሬ ለክህነት ሕይወቴ መታነጽና አገልግሎት በጽናት መቆም ታላቅ አርያና ትምህርት ያገኘሁበት ከእርሳቸው ነው። እግዚአብሔር በገነት ያኑርልን፣ የአገልግሎታቸውን ማክሊል ይስጥልን። እርሳቸውን ከተኩት ከብፁዕ አቡነ አብርሃም ጋራም በአባትና በልጅ መንፈስ ተባብረን እያገለገል ነበርን። በመቂ ከእርሳቸው ጋር በሰራሁበት ዘመን ሁሉ የአባትነትና የአክብሮት ባህሪያቸው አልተለየኝም። ለዚህም ብፁዕነታቸውን ሳላመሰግን አላልፍም። እግዚአብሔር ይስጥልኝ።
በዓሉም ፍጹም መንፈሳዊ በሆነ መልኩ በመዘምራንና ምዕመናን ተሳትፎ ደምቆ በመከበር ተጠናቋል። ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተክርስቲያን የሆሳና ሀገረ ስብከት ሆሳና ከተማ።
አድማጮች፣ ሆሳና ላይ የተፈጸመው የብፁዕ አቡነ ስዩም ፍራንሷ ሲሜተ ጵጵስና ትኩረት በመስጠት በተከታታይ ያስተላለፍነው ዝግጅት እዚህ ላይ ተፈጽመዋል። የመን ውስጥ ወደ 7 ሚሊዮን የሚጠጋ ሕዝብ ለኃይለኛ ረሃብ መጋለጡ በተባበሩት መንግስታት ድርጅት የእርሻና ምግብ ተቋም ዋና ዳይሬክተር ሆሴ ግራሲያኖ ዳ ሲልቫ ይፋ መግለጫ ሰጥተዋል። የመን ውስጥ ከተጨባጭ ረሃብ ባሻገር ሰብአዊ ቀውስ ተከስተው ህዝብ ለኃይለኛ ችግር መጋለጡ ዳይሬክተር ፋኦ ሆሴ ግራቲያኖ ዳ ሲልቫ አክለው ገልጠዋል። የመን ውስጥ ከሁለት ዓመታት በላይ የዘለቀ ጦርነት እየተካሄደ መሆኑ የሚታወስ ነው። እንደ ጎርጎሪዮስ አቆጣጠር በ2014 የሑቲ አማጽያን የፕሬዝደንት አበድ ራቦ ማንሱር ሃዲ ሱኒ መንግሥት መቀልበሳቸው አይዘነጋም። በየመን የሑቲ አስተዳደር ለመቀልበስ በሳውዲ አረቢያ የሚመራ የጥምረት ሀገራት የመንን እያጠቁ መሆናቸውና የኢራን መንግሥት ሁቲዎችን እንደምትደግፍ ይታወቃል። የየመን ጦርነት ተከትሎ እስካሁን ድረስ ከአስር ሺህ በላይ ሕዝብ ሕይወቱ እንደጠፋ የተባበሩት መንግሥታት ድርጅት ሪፖርት ያመለክታል። በየመን ጦርነት ሲቪል ሕዝብ የጦርነቱ ሰለባ መሆኑ የዓለም አቀፍ ድርጅቱ ሪፖርት አክሎ ዘግበዋል። በጦርነቱ ጠንቅ የሀገሪቱ ግብርና ፈጽሞ ከአገልግሎት ውጭ ሆኗል ለማለት በሚቻል መልኩ መቆሙና የሀገሪቱ ሕዝብ ለሁለገብ ችግር ተጋልጦ በመጥፎ ሁኔታ እንደሚገኝ ሆሴ ግራሲያኖ ዳ ሲልቫ አስታውቋል። በእንቅርት ላይ ጆሮ ደግፍ እንዲሉ የመን ውስጥ ኃይለኛ ድርቅ መስፈኑና እንስሳትን በዚሁ ድርቅ መጎዳታቸው ነው የእርሻና ምግብ ተቋም ዋና ጸሐፊ በተጨማሪ የገለጡት። በ300,000 የሚገመቱ የመናውያን በኮሌራ ማለትም በወረርሽኝ ህመም መጠቃታቸውና መድኃኒትም እንደማያገኙ ተያይዞ ተመልክተዋል። አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ። ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ። ስታብራራ ነፍሴ ስታጣራ አየውኝ ጥበብ ሰማው።